ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥር 25 2015 ዓመተ ምህረት ዝግጅታችን ጀመረ። ትውልደ ኢትዮጵያውያን ለተሻለ ቤተሰባዊና ማህበራዊ ስኬት ምን ማድረግ አለባቸው? ምንስ ይፈትናቸዋል?
የታዳጊ ወጣቶች ወይም የአዳጊ ወጣቶች ባለው ማህበረሰብ በአሜሪካን ኮሚኒቲ ማለት ነው ያለውን መረጃ ተጠቅመው ከኛ ማህበረሰብ እድገት በላይ አለማደጋቸው ትልቅ ችግር ነው።
ቀደም ብለን የሰማናቸው ትውልደ ኢትዮጵያውያን በጤና፣ በትምህርት፣ በመዝናኛና በጤናማ ቤተሰብ ግንባታ ረገድ ማወቅ የሚገባቸውን መረጃ የሚያጋራው ተያዥ አገልግሎቶችንም የሚሰጠው አኳኩሉ ፋሚሊ ተቋም መስራች ዶክተር እልልታ ረጋሳ ነው። ዛሬ ምሽት በተያዥ ጉዳዮች ላይ ሐሳቦችን ያቀብሉናል። ሌሎች አበይት ጉዳዮችንም ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የዛሬውን ስርጭት በመምራት አብሬያችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችን በዌብሳይታችን amharic.voanews.com ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። የኤርትራ ሰራዊት ከኢትዮጵያ ሙሉ ለሙሉ ለቆ አለመውጣቱን አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ተናገሩ። ይህ መረጃ የኢትዮጵያ መንግስት ባለስልጣናት ቀደም ሲል ከሰጡት ጋር እንደሚቃረን ሮይተርስ ዘግቧል። የኢትዮጵያ መንግስትና ህወሓት ደቡብ አፍሪካ ላይ ባደረጉት የሰላም ስምምነት መሰረት የውጭ ኃይሎች ከኢትዮጵያ ለቀው እንደሚወጡ የሰፈረ ሲሆን የተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ዛሬ ከናይሮቢ ኬንያ ለጋዜጠኞች በሰጡት መግለጫ የኤርትራ ወታደሮች ከትግራይ ክልል ከተሞች ለቆ በመውጣት ድንበር አካባቢ መድረሳቸውን ገልጸው ሙሉ በሙሉ ከኢትዮጵያ ምድር ለቀው እንዲወጡ እንጠይቃለን ብለዋል። አምባሳደሯ ለዚህ ግምገማቸው ምንም መረጃ ወይም ምንጭ አለመጥቀሳቸውን ሮይተርስ ጨምሮ ገልጿል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ከሮይተርስ ለቀረበላቸው ጥያቄ ምላሽ እንዳልሰጡ የዜና ወኪሉ አያይዞ ጠቅሷል። የሜንፊስ ፖሊስ አምስት የፖሊስ መኮንኖች የ29 ዓመቱን ጥቁር አሜሪካዊ ታየር ኒኮላስን ለሞት ያበቃውን ድብደባ ሲፈጽሙ የሚያሳይ ቪዲዮ ትላንት አመሻሹ ላይ ይፋ አደረገ። በሶስት ደቂቃው ቪዲዮ የፖሊስ መኮንኖቹ ታየርን በጭካኔ ሲደበድቡት ያሳያል። ሁለቱ ፖሊሶች ወጣቱን መሬት ላይ አስተኝተው ተጭነው ይዘውት አንድ የፖሊስ ዱላ ያዘና ሌሎች ሁለት ፖሊሶች ሆነው ከላይ ሲደበድቡት በምስሉ ላይ ይታያል። በሌላ ለአንድ ሰዓት በሚታይና በተለያየ ካሜራ በተቀረጸ ምስል ላይ ደግሞ ታየር ኒኮላስ የእናቱን ስም እየጠራ ሲጮህ ይሰማል። ይህ ቪዲዮ ከተለቀቀ በኋላ የሜንፊስና ሌሎች የዩናይትድ ስቴትስ ከተማ ነዋሪዎች የተቃውሞ ሰልፍ ለማካሄድ ዝግጅት የጀመሩት ትላንት ምሽት ላይ ነበር። የ29 ዓመቱ ሟች ቤተሰቦች የሚደረጉት የተቃውሞ ሰልፎች ከብጥብጥ የጸዱ እንዲሆኑ ተማጽኖ አሰምተዋል። ትላንት ምሽት የሜንፊስ ጎዳናዎች ላይ የተጀመረው የተቃውሞ ሰልፍ በዋሽንግተን፣ አትላንታና ኒውዮርክ ቀጥሏል። የ29 ዓመቱ ታየር ኒኮላስ በፖሊሶች ድብደባ ከደረሰበት ከሶስት ቀናት በኋላ ሕይወቱ ማለፉ ይታወሳል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በአዲሱ ዓመት መቀበያ ቀን በዩክሬን ዶኔትስክ ከተማ ማኪቭካ አቅራቢያ በሚገኙ የሩሲያ ወታደሮች ላይ በተፈጸመ ጥቃት ከ300 በላይ የሚሆኑ ሰዎች ላይ ከፍተኛ ጉዳት ሳይደርስ አይቀርም ሲል የብሪታንያ መከላከያ ሚኒስቴር ቅዳሜ ዕለት አስታወቀ። ሚኒስቴር መስሪያ ቤቱ ብዙዎቹ ከመቁሰል ይልቅ ተገድለዋል ወይም ጠፍተዋል ብሎ እንደሚያምንም ጨምሮ ገልጿል። መስሪያ ቤቱ እንዳለው የሩሲያ አቻው ባልተለመደ መልኩ በሰራዊቱ ላይ ጉዳት መድረሱን በይፋ ያስታወቀም ሩሲያ የተገደሉት 89 ብቻ ናቸው ስትል ተናግራለች። ሩሲያ ባደረገችው ግምገማ በተፈጸመው ጥቃት ላይ አስተያየት ከመስጠት መቆጠብ እንደማትችል ተረድታለች ያለው የብሪታንያ ሚኒስትር ለዚህም ምክንያቱ ሁኔታውን ተከትሎ የሩሲያ አዛዦች ሰፊ ትችት ስለደረሰባቸው መሆኑን ገልጿል። በዩክሬን ምስራቃዊ ክፍል ከባድ ጦርነት መቀጠሉን ተከትሎ ሩሲያ አርብ ዕለት ባካሄደችው የሚሳኤል ጥቃት ቢያንስ 10 ሲቪሎች መገደላቸውን ዩክሬን አስታውቃለች። ሌሎች 20 ሰዎች ደግሞ የመቁሰል አደጋ ደርሶባቸዋል። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቭ አርብ ዕለት በሰጡት መግለጫ ምዕራባውያን ሀገሮች ለዩክሬን የሚሰጧቸው ታንኮች የኪየቭ ወታደራዊ ተስፋን አይረዳም፣ በምትኩ የምዕራቡን ዓለም ሀገሮች ከሀገራችንና ከህዝባችን ጋር አዲስ የግጭት ደረጃ ይወስዳል ብለዋል። የዩክሬን ፕሬዝዳንት ዘለንስኪ ሐሙስ ዕለት ባደረጉት ንግግር ታንኮችን ጨምሮ የላቁ የጦር መሳሪያዎችን ለመስጠት ቃል እየገቡ ያሉ ሀገሮች ቁጥር እየጨመረ በመምጣቱ ምስጋናቸውን የገለጹ ሲሆን ቃል የተገባውን የጦር መሳሪያ በፍጥነት የማድረሱን አስፈላጊነትም አጽንኦት ሰጥተውበታል። በመጨረሻም የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳስ አቡነ ፍራንሲስ በሚቀጥለው ሳምንት ወደ ኮንጎና ደቡብ አፍሪካ ሲደርሱ በሺዎች የሚቆጠሩ ሰዎች ከመስቀሉ ምልክት በበለጠ በዛ መገኘታቸው በሚሰጠው ትርጉም ላይ ልዩ ትኩረት ያደርጋሉ ተብሎ ይጠበቃል። ብዙዎችም ከተቀመጡበት ዊልቸር ላይ ሆነው እሳቸው የራሳቸውን ዊልቸር እንዴት እንደሚጠቀሙበት እያዩ ራሳቸውን ያጽናናሉ ተብሎም ታስቧል። አድማጮች ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የቀዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥር 25 2015 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም ደግሞ በፌስቡክ ገጻችን @voaamharic ላይ ይደመጣሉ። አሁን ለሰዓት ወደ ያዝነው የመጀመሪያ ቅንብር እንለፍ። በኢትዮጵያ ከፍተኛ ትምህርት ተቋማትም ሆነ በሌሎች የትምህርት ተቋማት ያለውን የትምህርት ጥራት በአጭር ጊዜ ውስጥ ለማሻሻል የተለያዩ እርምጃዎች እየተወሰዱ እንደሚገኝ ይነገራል። ከነዚህ መካከል አንዱ የመንግስት ትምህርት ቤቶችን ደረጃ በደረጃ ራስን ማስቻል እንደሆነም በትምህርት ሚኒስቴር የአስተዳደርና መሰረተ ልማት ስራ አስፈጻሚ መሪ ሆኑት ዶክተር ሰለሞን አብርሃ ባለፈው ዝግጅታችን በሰፊው አብራርተዋል። ከሳቸው ጋር ቆይታ ያደረገው መለስካቸው አማሃ የመጨረሻውን ክፍል ይዞ ቀርቧል።
ያንድን ራስ ገዝ ዩኒቨርሲቲ የነጻነት አድማስና ጥንካሬ የሚወስኑት ጥቂት የማይባሉ ታሳቢዎች ቢኖሩም የዩኒቨርሲቲው የበላይ አመራር ቦርድ ከቀዳሚ ታሳቢዎቹም ቀዳሚ ነው። ስለሆነም የቦርዱ አባላት ስብጥርም ወሳኝ መሆኑ በብዙዎች ዘንድ ተቀባይነት አለው። በኢትዮጵያ ዩኒቨርሲቲዎች ከቀድሞ ጀምሮ እስከ ዛሬ ድረስ የቦርድ አባላቱና ሰብሳቢዎቹ አብዛኛው ቁልፍ የመንግሥት ሥልጣን ያላቸው ግለሰቦች ናቸው። በዚህ ረገድ ተጨባጭ ለውጥ እስካልተደረገ የዩኒቨርሲቲዎችን ነጻነት የሚጋፋና የሚሸረሽር እንደሚሆን ብዙ ክርክር የሚያስነሳ አይደለም። በትምህርት ሚኒስቴር እየተከናወነ የሚገኘው ለውጥ ወይም ሪፎርም ለዚህ ምን መድኃኒት አለው? ዶክተር ሰለሞን ምላሽ አላቸው።
የቦርድ አወቃቀሩ በጣም ነጻ ገለልተኛ የሆነ ቦርድ ቋቋማ ተብሎ የሚታሰበው ዋናው ሐሳብ ሹም እሱ ነው። አውቶኖመስ ራስ ገዝ ሲሆኑ ተቋሙን ሊያሻግሩ የሚችሉ ግለሰቦች የሚሰባሰቡበት የቦርድ ውህደቱ የቦርድ ስብጥሩ ለዛ ተቋም ራስ ገዝነት ለዛ ተቋም በፋይናንስም በምንም ራሱን ማደግ እንዲችል በአካዳሚክሱም በፋይናንሱም ራሱን ካፓሲቲ ሊያደርግ በሚችልበት አግባብ ሊያግዙ የሚችሉ አቅጣጫ ሊጠቁሙ የሚችሉ የቦርድ አባላት ይገባሉ ብለን እናስባለን። አሁንም ቢሆን ያለው አደረጃጀት ከፍተኛ ሪፎርም አርገንበታል። የቦርድ አሁን ለምሳሌ አሁን ክረንት ያለው የቦርድ አደረጃጀት በገልጽልህ የመንግስት ኃላፊዎች አሉ። ኦፍ ኮርስ የመንግስት ኃላፊ ውሳኔዎችን ሊወስኑ በማድረግ ነገር የመንግስት ፍላጎት እንዲንጸባረቅ ፖሊሲዎች በፖሊሲ አቅጣጫውን ተከትሎ ተቋማት እየመሩ እንደሆነ ለመከታተል አንድ የመንግስት ኃላፊ ነው ያለው። አሁን ባለው ሁኔታ አንድ የመንግስት ሰብሳቢ ቢሆነው ከመንግስት ከፍተኛ ኃላፊ ሆኖ ሰብሳቢ እናደርጋለን። ከዛ ውጪ ግን ከምርምር ተቋማት አንድ አቦርድ አባል አለ። ከምርምር ተቋማት ከቢዝነስ አካባቢ ያሉ ሰዎች፣ ከነጋዴዎች፣ ከንግድ ማህበረሰብ አንድ ሰው አስገብተናል። ከፕሮፌሰሮች ሁሉም ዩኒቨርሲቲ ላይ አንድ ሰው አስገብተናል። ስብጥሩ አሁንም ያለው ስብጥር ሰባት የቦርድ አባላት አሉ። ሰባት የቦርድ አባላት ላይ አንድ የመንግስት ሰው ብቻ ያስገባሩ። አሁን ባለው ደረጃ ሪሰንትሊ ሪፎርም ያደረገ የቦርድ አደረጃጀት አለ። ያደረገው ሪፎርም ላይ በግልጽ እንደሚያሳየው አንድ የመንግስት ኃላፊ አለ፣ አንድ ከምርምር ተቋማት የምርምር ተቋማት ስለሆኑ ያንን ምርምር ሊያግዝ የሚችሉና አጥጋጭ ሊጠቆም የሚችል አንድ ተመራማሪ በምርምር ተቋም ላይ የሚሰራ ተመራማሪ የሆነ ሰው አንድ ገብቷል። አካዳሚክ ላይ የሚሰሩ ስለሆኑ በሀገራችን ውስጥ የፕሮፌሰር ማዕረግ ያገኙ ፕሮፌሰሮች የዛ ቦርድ አባል እንዲሆኑ አድርገናል። ተቋማት ቅድም እንዳልኩት ዌይ ፎርዋርድ ኢንተርፕራይዝ እያቋቋሙ በሀብት ራሳቸውን እንዲያደራጁ ይፈልጋል። ቅድም ሰው ከንግድና ማህበረሰብ ሊስት አውጥተን አንድ በንግድ ውስጥ ያለ ሰው እዛ ውስጥ እንዲገባ አድርገናል። ስለዚህ ስብጥሩ አሁን ያለው የቦርድ አደረጃጀት ሪሰንትሊ ሪፎርም ያደረገው የቦርድ አደረጃጀት ከተለያየ ማህበረሰብ ክፍል ያሉ ሰዎች ተቋሙን በብቃት ሊመሩ የሚችሉ ሊያግዙ የሚችሉ ሰዎች ናቸው የገቡ ያሉት። ይሄ ተሞክሮ አሁን ሪፎርም ያደረገው የቦርድ አደረጃጀት ተሞክሮ ዩኒቨርሲቲዎች ራስ ገዝ በሚኖሩበት ሰዓት ደግሞ ከዚህ በተሻለ ደግሞ ነፃና ገለልተኛ ሆኖ ሊመራ የሚችል የቦርድ ስብጥር ለሚኖረው አሁንም በዛ ደረጃ የተደራጀ ያለው ቀጣይም በዛ መልኩ ነው ሊሆን የሚችለው።
ስለዚህ የመንግስት ተጽዕኖዎች ሊያሳድሩ ይችላሉ የሚባሉ አሰራሮች ይቀራሉ ማለት ነው። በየጊዜው
ኤግዛክት
የተለመደውን አይነት የተማሪዎች ምደባ ለማስቀረት ወይንም ለመለወጥ ሚኒስቴሩ ያለው እቅድ ምንድን ነው? ይሄ ከተማሪዎች የተለያየ ስብጥር አኳያ እንዴት ያለ ትኩረት ነው የተሰጠው? ለምሳሌ ጾታን፣ ብሔረሰባዊ ማንነትን፣ የትምህርት መስክን ለመምረጥ ተማሪዎች ያላቸው መብት ከውጤታቸው አንጻር እና የመሳሰሉት እንዴት ይያዛሉ? ምክንያቱም አሁን አነሰም በዛም በውጤት ላይ ተመስርቶ የሚመድባቸው መንግስት ነው ተማሪዎችን። ስለዚህ የነሱ ነጻነት እስከ ተወሰነ ደረጃ ይሸረሸራል ማለት ነው። ይሄን ምን እንደምታው
ትክክል ነው። አሁን ባለው አደረጃጀት የተማሪው እንግዲህ አካዳሚክ ቅድም እንዳልኩት የራስ ገዝ አስተዳደር ስንል የሚሰጣቸው ነጻነቶች አንደኛ ተቋማዊ የአስተዳደር ነጻነት ነው። ቅድም እንዳልኩት መዋቅርን ራስን የመፍጠር አመራርን የመሾም በየደረጃ ያለውን አመራር ራሱቸው የመመደብ እስከ ትምህርት ክፍል ኃላፊ ድረስ ያለውን የውስጥ አሰራር የውስጥ መመሪያዎችን የማደራጀት የፋይናንስ መመሪያቸውን የሰው ሀብት መመሪያቸውን እንዴት አድርገን እንስራ የሚሉ መመሪያዎችን የማዘጋጀት ስልጣን ይሰጣቸዋል። አስተዳደር ነጻነት ስልስ ነው። አማራጭ አስተዳደር አካላትን በተለያየ መልኩ በነጻነት የመሾም የመሻር ስልጣን ይሰጣቸዋል። ኢንተርፕራይዞቹን በማቋቋም ሀብት እንዲያፈሩ የማድረግ ስልጣን ይሰጣቸዋል። ከፋይናንስ አስተዳደር ነጻነት ፋይናንሱ በጀት የማስተዳደር ስልጣን ሙሉ በሙሉ በጀት ያስተዳድራሉ፣ ገንዘብ ይሰበስባሉ ተቋማት ከተለያየ ከትምህርት ክፍያ ከምናምን ይህን የሚወስዱ የሚሰበሰበውን ገንዘብ የመወሰን ይህን ያክል ብር ነው ማስከፍል ብሎ የመወሰን። ሁለተኛ እኛ የምንወስደው እንደ መንግስት የሚወሰነው ለመምህራን የሚከፈለውን ክፍያ ለምሳሌ አንድ መምህር በአንድ ሰዓት ካስተማረ ምን ያክል ይከፈለዋል የሚለው ነገር እስካሁን የምንወስነው ገንዘብ ሚኒስትር ጋር ተነጋግረ ትምህርት በመንግስት ነው የሚወሰነው። ከዚህ በኋላ የሚከፍሉትን ክፍያ የመወሰን ስልጣን እነሱ ይሰጣቸዋል። አንዱ ትልቅ ፓራዳይም ሽፍት ቢሆን ነው የመበደር እንትን የላቸውም፣ ስልጣን አልነበራቸውም። ይበደራሉ። ሀብት የማፍራት ስልጣን የላቸውም። አሁን ሀብት ማፍራት ይችላሉ። ኢንተርፕራይዝ ያቋቁማሉ። ሶ ይሄን እርዳታ የማግኘት ስልጣን ይኖራቸዋል። የመበደር አክሲዮን የመግዛት ሌላው ሰው ሀብት ቅድም እንዳልኩት የሰው ሀብት አስተዳደር ብለው ገለልተኛና ብቃት ያለው የሰው ኃይል የመቅጠር ስልጣን ይኖራቸዋል። የሰራተኛ ደመወዛቸውን የመወሰን የሰራተኛ ደረጃ እድገት የመወሰን አሁን የደረጃ እድገት ኬሪየር ስትራክቸሩ ደመወዙ አንድ ነው አክሮስ ዘ ካንትሪ። ለምሳሌ አንድ ዩኒቨርሲቲ ፕሮፌሰር የሚከፈለው ክፍያ አክሮስ በሀገር አለ ደምቢዶሎ ዩኒቨርሲቲ፣ መግደላምባ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ ያለ ፕሮፌሰር፣ ባህር ዳር ዩኒቨርሲቲ ያለ ፕሮፌሰር የሚከፈለው ክፍያ አንድ ነው። ሶ የደረጃ እድገት የምንወስነው እኛ እንደ መንግስት እኛ ነው እየወሰን ያለ ነው። ይሄንን የማስተካከል የነሱ ኃላፊነት ይሆናል ማለት ነው። ሶ እሱን ነው የደረጃ እድገት የምንለው። ሌላው አካዳሚ ነጻነት ነው። አካዳሚ ነጻነት ስንል በዋናነት የተማሪ ቅበላ ጋር ተያይዞ ቅድም ካነሳሁት ጥያቄ ጋር ተያይዞ የተማሪ ቅበላ የመወሰን ኃላፊነት እና ስልጣን ይኖራቸዋል። ከዚህ በፊት እንደሚታወቀው ተማሪ በሀገር ያጠቃላይ ፈተና ይፈተናል። ከተፈተነ በኋላ የ12ኛ ክፍል ደረጃ ፈተና ውጤቱን መሰረት ተደርጎ እንደ ዩኒቨርሲቲዎቹ የቅበላ አቅም ታሳቢ አድርገን ሙሉ በሙሉ ተማሪ ምደባ የምናካሄደው እኛ ነን። እንደ ትምህርት ሚኒስቴር ነው እያካሄደ ያለው። አሁን አውቶኖመስ በሚኖሩበት ሰዓት ይሄ አሰራር ሰዓት ይቀርና ተቋማት ተማሪዎች ይፈተናሉ፣ የመልቀቂያ ፈተና ይወስዳሉ። ከዛ ያንን መሰረት ተደርጎ ደግሞ ተቋማት የራሳቸውን ፈተና አዘጋጅተው ተማሪዎችን ፈትነው በራሳቸው ክራይቴሪያ እና ስታንዳርድ መሰረት ተማሪዎችን ለመቀበል ስልጣን ይኖራቸዋል ማለት ነው። ይሄ አንዱ የአካዳሚክ ነጻነት መገለጫው የተማሪ ቅበላ ነው። የምትቀበለውን ተማሪ የመወሰን ስልጣን ይኖራል ማለት ነው። ከዛ በዘለለ ከሪክለሞቹን የማየት ከሪክለሞቹን የመወሰን የከሪክለም ኮንተንቱ ይዘቱ የመወሰን የሚያስተምሩበትን ሜዲየም ኦፍ ኢንስትራክሽን አጠቃላይ የሚያስተምሩበትን ስርዓት የመወሰን ስልጣን ይኖራቸዋል። የግብዓት ላይ የመወሰን አካዳሚያዊ ነጻነታቸው በዚህ መልኩ በሰፊው የሚገለጥ ነገር ነው እና ስለዚህ ራስ ገዝ ስንል አስተዳደራዊ የሆነውን ነጻነት ይሰጣቸዋል፣ አካዳሚያዊ የሆነ ነጻነትም ይሰጣቸዋል ማለት ነው ተቋማት። ስለዚህ ተማሪ ከመቀበል ጋር ተፈትኖ የሚገቡ ተማሪዎች ይፈተናሉ፣ አፕሊኬሽን ይወጣል፣ ናሽናል ኮል ይወጣላቸዋል። በዛ ተወዳድረው የተቋሙ ፈተና ተፈትነው በዛ መሰረት ያለፉ ተማሪዎች ይገባሉ። ይሄ ኤክስፒሪያንስ ባይዘው አሁንም አለ በሁለቱ ሳይንስና ቴክኖሎጂ ዩኒቨርሲቲዎቻችን፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲና በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲዎቻችን ተማሪዎች እየገቡ ያሉ ተፈትነው ዘ ላስት ሴቨራል ይርስ ባለፉት አመታት ተማሪ ይፈተናል። የመግቢያ ፈተና ወስዶ የዩኒቨርሲቲ መግቢያ ፈተና ወስዶ ወደዛ ተቋም ይገባል። ስለዚህ አዲስ አበባ ዩኒቨርሲቲ በሚቀጥለው አመት በዚህ አመት አውቶኖመስ ሲሆን በሚቀጥለው አመት የሚቀበላቸው ተማሪዎች በራሱ ፈትኖ የሚቀበልበት ይሆናል ማለት ነው። እሱን ታሳቢ ተደርጎ ይገባል። ግን የትምህርት ቤቶቹ የኤሊት ትምህርት ቤቶች እንዳይሆኑ እንደ መንግስት ተቋምም ብዝሃነትን ሊያማከልና ህብረ ብሔራዊ እንዲሆኑ ተቋሙ የራሱን አሰራር ስርዓት ያወጣል ማለት ነው።
የዩኒቨርሲቲዎች አካባቢው ልዩነት እንዳለ ሆኖ አገራዊ የትምህርት ይዘቱና የመርሃ ግብሮቹ የተገቢነት ፖሊሲው ምን ይመስላል? ማለት አሁን ለምሳሌ የአዲስ አበባ ዩኒቨርሲቲ አለ፣ የባህር ዳር ዩኒቨርሲቲ አለ፣ መቀሌ ዩኒቨርሲቲ አለ፣ አርባ ምንጭ ዩኒቨርሲቲ አለ። እነዚህ ሁሉ የካሪኩለማቸውን ተገቢነት ይዘቶቹ ምን እንደሚመስሉ እነዚህን በሙሉ ከአካባቢያቸው አንጻር እየቀረጹ ይሄዳሉ። አጠቃላይ የሀገሪቱ የትምህርት ይዘት ተመሳሳይ እንዲሆንና የማይጋጭ እንዲሆን ወይም አንዱ ከፍ አንዱ ዝቅ እንዳይል ለማድረግ በሂደት ምን የታሰበ ነገር አለ? በዚህ ፖሊሲ
እንግዲህ አንዱ የአካዳሚክ ነጻነት እንደምታልኩት ከሪክለም የመወሰን ስልጣን አላቸው ተቋማት። ከሪክለማቸውን ስርዓተ ትምህርታቸውን የማዘጋጀት በዛ የመተግበር ስልጣን አላቸው ተቋማት። ምናልባት የተዋደደ ስርዓተ ትምህርት ለመተግበር አመች ላይሆን ይችላል። ያስተራሽዋት ግን ዞሮ ዞሮ ተቋማት እኛ ዩኒቨርሲቲ ዩኒቨርሳል ናቸው፣ በተፈጥሯቸው ዩኒቨርሳል ናቸው። ስለዚህ የአንድ አካባቢ ተቋም ሊሆን አይችልም። የአንድ አካባቢ ማህበረሰብ ችግር ብቻ በመማር ማስተማሩ በሚሰጡት ዲግሪ በሚሰጡት ሰርቲፊኬት የአንድን ተቋም ማህበረሰብ ብቻ የሚያማከል አይደለም። እንደ ሀገርም ናሽናልም ነው ኢንተርናሽናልም ነው ተማሪዎቻቸው ወጥቶ ሊሰሩ የሚችሉት። አንድ ከየትም ተቋም የተመረቀ ተማሪ ከኢትዮጵያ ወጥቶ አልፎ ሱዳን ሊሄድ ይችላል፣ አሜሪካ ሊሄድ ይችላል። አሁን ያለው ተሞክሮ እሱ ነው። የእኛ ጋር ተመራቂዎቻችን አሜሪካን ሀገር አውሮፓም ይገብቶ እየሰሩ ነው። ስለዚህ ከሪክለሞቻቸው ስርዓተ ትምህርታቸው የተዋደደ እንዳይሆን ላይሆን ይችላል፣ ግን ደግሞ አክሬዲት ይደረጋል። እንደ ሀገር የአክሬዲት ሲስተም አለ፣ ስርዓት አለ። የትምህርትና ስልጠና ባለስልጣን አለ እንደምታውቀው የተቋሙ። እሱ ለትምህርት ሚኒስቴር የሆነ ተቋም ነው። እሱ የአክሬዲቴሽን ስራ የመስራት እና ጥራቱን ጠብቀው ስታንዳርድ ጠብቀው እየሰሩ መሆናቸው የመከታተል ኃላፊነት አለ። ስለዚህ ናሽናሊ ኢንተርናሽናሊ አክሬዲትድ የሆኑ ክሪክለሞችና ፕሮግራሞችን ነው ተቋማት ራን እንዲያደርጉ የሚፈለገው። የተቋማቱ ፍላጎት በዛ መልኩ ነው። ለምሳሌ ከሀገር የወጣ ክሪክለም ይዞ ሊወጣ ይችላል፣ ሊሄድ አይችልም። ከኢንተርናሽናልም የወጣ ስርዓተ ትምህርት ብዙ ሊወጣ አይችልም። ስለዚህ እሱ ብዙ የተዋደደ ላይሆን ይችላል ስርዓተ ትምህርቱ፣ ግን ደግሞ በአብዛኛው መልኩ ሊመሳሰሉ የሚችሉ ነው የሚሆነው።
በመንግስት ዩኒቨርሲቲዎች እና በግል ዩኒቨርሲቲዎች መካከል ሊነሱ የሚችሉ የጥቅም ግጭቶች ላይ የሚኒስቴሩ ስልጣን ምንድን ነው? ለዚህ ህጋዊ የመፍትሄ ዘዴ ሊኖር ይገባዋል ወይ ወይም ሊበጅ ይገባዋል የሚል እምነት ሚኒስቴሩ አለ?
ዋናው አላማው እኮ በዋናነት የዚህ የተቋማዊ ነጻነት አንዱ ፋይዳ እሱ ነው። ፋይዳው በተቋማት መካከል ጤናማ የውድድር መንፈስ መፍጠር ነው፣ ኮምፒቲቲቭ የሆነ ኢንቫይሮመንት። ምክንያቱም ተቋማት ኮምፒቲቲቭ መሆን አለባቸው። እኛ አዲስ አበባ ዩኒቨርሲቲ የምናወዳድረው ወይም ጎንደር ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ የምናወዳድረው ከዚህ ካሉት ጋር አይደለም። የሚወዳደሩት ኢንተርናሽናል تقامات يونيفرسيتيوس يونيفرسال ناتشو بتفطواچو لذلك كومبيتيتيف اندهونو انترناشنالايزد اندهونو علامات قفاي اندهونو يفلغاس لذلك ازي هي يراس بيز اوتونومي وانو علامه مندنو تقامات بنصانه راس راساتشو ليستادرو هونو اوبريت بميادرغو بتاغبا አንዱ ጎልቶ እንዲወጣ አንዱ ጎልቶ ይወጣ አንዱ ጎልቶ ሲወጣ ሌላው ደግሞ ተከትሎ እንዲወጣ ይፈልጋው ሶ በተቋማት ማከል ጤናማ የሆነ ወደድር መንፈስ ለመፍጠረገት እና ጥራትና አግባብነትን ተገቢነትን የትምርት አራቱን ትላሮች እነዚህ ፍታዊነትን ጥራትን ተገቢነትን አግባብነትን አራቱን እንዲያስተካኩ እድል ይፈጥራል ሶ የዚህ ወደድር መንፈስ መፈጠሩ ሶ ይግልም ሊሆን ይችላል የመንግስት ሊሆን ይችላል ለምሳሌ እነዚህ አውቶኖማስ ሊሆኑ ያሉ አሉ። በቀጣይ 8 ዩኒቨርሲቲዎች ደግሞ አውቶኖማስ እናረጋለን ራስገዝ እናረጋለን። በኋላ ወደኋላ ግን ብዙ ወደ 30 40 40 ተቋማት አሉ። 38 39 ይቀሩናል ገና ራስገዝ ነው። ሶ እነዚህ ራስገዝ የማይሆኑትም ከነዚህ ራስገዝ ከሆኑት ጋር እየተወዳደሩ ሞር ኮምፒት እያደረጉ ራሳቸውን እንዲፈልጉ ራሳቸውን እንዲያገኙ የማስቻል መንፈሳዊ ውድድር እንዲፈጠር የማድረግ ነው አንዱ አላማው እና ይሄም እድል ስለሚፈጥር ተቋም የግሉም ይሁን የመንግስትም ይሁን እርስ በራሱ እየተወዳደረ ልክ አሸናፊ ነው ሊወጣ ነው የሚፈልገው።
በጣም አመሰግናለሁ ዶክተር ሰለሞን አብርሃ ለትብብሩ።
እሺ አመሰግናለሁ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁ የቅዳሜ ምሽት ዝግጅታችን ነው። እዚህ ላይ የሙዚቃ አፍታን ውሰድ ግርማ ተፈራ ካሳ በቅርቡ ለአድማጭ ካቀረበው የሙዚቃ መድብል አንዱን ዘፈን ስማ። ግን ታገር ይለናል ግርማ ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ስርጭታችንን ነው። የተለያዩ ጉዳዮች የተካተቱበት ስርጭታችን ይከተላል። በመቀጠል ደግሞ ባህላዊውን እቁብ ከዘመኑ ወጣቶች መካከል አንዱን እናስተዋውቃችኋለን። እስራት ፍቅሩ ከስራ ባልደረባው ጋር በመሆን በኢትዮጵያ የመጀመሪያ ሆነ ባህላዊ ዩኒቆ ስራ በቴክኖሎጂ በተደገፈ ዘመናዊ አሰራር እንዲከናወን የሚያደርግ መተግበሪያ በልጽጓል። ቴክኖሎጂው ባህላዊ የቁብ አሰባሰብና አውጣ ስርዓት ላይ የሚታዩትን ችግሮች እንዲቀርፍ ተደርጎ የተሰራ እንደሆነ የዲጂታል እቁብ ስራ አስኪያጅ ሆነው በስራት ፍቅሩ ይገልጻል። ከበስራት ጋር ቆይታ ያደረገው የአዲስ አበባው ዘጋቢያችን ሚካኤል ገብረመድን ነው። በመቀጠል ይቀርባል።
የዲጂታል እቁብ ሐሳብ እንዴት መጣ? ይሄን ቴክኖሎጂ ለመፍጠር ወይ ለማበልጸግ ምንድነው ያነሳሳችሁ?
ዲጂታል እቁብን ለመመስረት ያነሳሳን ዋና ፖይንቶች አንድ ጓደኛዬ ወይም ፓርትነር ያለ ዲጂታል እቁብ ላይ መጀመሪያ እኔና እሱ አብረን እየተነጋገርን ላይክ ስለ እቁብ እንዴት አድርገን ነው መቀየር የሚቻለው? እንዴት አድርገን ነው ዲጂታላይዝ ማድረግ የሚቻለው? እንዴ ላይክ ምንድነው ችግሮቹ? ትራዲሽናል እቁብ ላይ ምን ችግር አለ የሚለውን ነገር በተቻለናቅም ለማጣራት ወይም ደግሞ ሪሰርችን ለማድረግ ሞከርን። ሶ ኢንዲቪዥዋሊ የዞርን የተለያዩ ቦታዎች ላይ እንዴት ነው ትራዲሽናል እቁቡ እንዴት ነው የሚሄደው? ገንዘብ እንዴት ነው የሚከፍሉት? እጣውን እንዴት ነው የሚከታተሉት? ሰው ቶሎ ይደርሰዋል ወይ ወይም ሰው ገንዘብ ዲል ያለው ወይ ዲፎልት ይደረጋል የሚለውን ነገር ሪሰርቾችን ሰራን ማለት ነው። ትራዲሽናል እቁብ ላይ ወደ ቴክኖሎጂ ዲጂታላይዝ ሊደረግ ይችላል፣ ግን ደግሞ አንዳንድ ችግሮች አሉት። ለምሳሌ እጣ ወጣት ስነ ስርዓቱ ላይ ትንሽ ከትራንስፓረንሲ አንፃር ከግልጽነት አንፃር አንዳንድ ክፍተቶች ያየንባቸው አካሄድ አለ። ክፍያ ደግሞ ሲፈጸም እቁብ ክፍያዎች ሲፈጸሙ ሰብሳቢ ድረስ ሄዶ በካሽ የመስጠት አካሄድ አለ። ሶ ይሄንን ነገር ደግሞ መቅረፍ የሚገባል። ሌሎች ደግሞ ዲፎልቶች አሉ። ሰዎች ገንዘቦቻቸውን ዲል ያደርጓሉ። አንዳንዴ በጊዜያቸው ላይ ከፍሉ ይችላሉ። በጊዜያቸው በማይከፈልበት ጊዜ ልክ እቁብተኛው እጣ ሲወጣለት ለዛም ሰው የሚደርሰው ገንዘብ ወይ ይዘገይበታል ወይም ደግሞ የተቀነሰ ወይም የተቆረጠ ገንዘብ ይደርሰዋል ማለት ነው። ሰዎች በትውውቅ ብቻ ነው እንትን የሚሉት። ሰው በትውውቅ ከሆነ ዝም ብሎ ሰው አንድ ሰው ሄዶ አምኖ ይሰጠዋል። አምኖ ነገ ግን ይመለስልኛል ብሎ ነው የሚሰጠው። በዛ ጊዜ ላይመለስ ይችላል። ገንዘብ በጊዜው ላይሰጥ ይችላል። ገንዘቡ ደግሞ ያ ሰው ምንም አግሪመንት የለውም፣ ውል የለውም ከዛ ሰው ጋር፣ ገንዘቡንም ይዞ ሊጠፋበት ይችላል። ይሄ ባላይ እቁብ ላይ አንድ ያየነው ችግር ነው። ሁለተኛ ደግሞ እጣ ወጣት ስነ ስርዓቱ ላይ እጣ ወጣቱ ሲወጣ ለምሳሌ አንዳንድ ቦታዎች ላይ ያየናቸው ምንድነው፣ አንዱ እጣ እንዲወጣለት ወይም በትውውቅ ሊሆን ይችላል ወይም ደግሞ የተለያዩ ነገሮችን በመጠቀም ልክ እጣ ወጣቱን ወደ ራሱ የሚወስድበትም አካሄድ አለ። ለምሳሌ ያየናቸው እጣው ለምሳሌ እጣው እንዲወጣለት ከተፈለገ እጣው ላይ ኢየሱስን ብቻ ሁሉም ላይ ጻፍና አውጡ ይባላል። ልክ አውጥ ሲያወጣ እሱን የደረሰው ቤዚካሊ። ሶ እጣ ወጣት ስነ ስርዓቱ ላይም አንድ ክፍተት አይተናል ማለት ነው። ሶስተኛ ደግሞ የፔመንት ኤክስቼንጁ ላይ ቀደም እንደተናገርኩት ፔመንት ክፍያ ስርዓቱ ላይ ሰዎች በካሽ የሚከፍሉበት አካሄድ ስላለ ይሄም ደግሞ ሀገራችን ኢትዮጵያም ራሱ የገንዘብ ስነ ስርዓቱን በሙሉ የገንዘብ ቅስቀሳውን ሙሉ ለሙሉ ወደ ባንክ ስርዓት ላይ ለማስገባት በጣም ትልቅ ስራ እየተሰራ ነው ያለው። ከዚህ አንፃር ደግሞ ችግር ይፈጥራል ማለት ነው የገንዘብ ቅስቀሳው። አራተኛ ደግሞ ባህላዊ ቁብ ላይ ያየናቸው ችግሮች ውስጥ አንደኛ ገንዘቡ ኮሌክት ከተደረገ በኋላ ስፔሻል አንዳንድ እቁቦች ላይ ምን ይደረጋል? ያንን ገንዘብ ለራሳቸው ጥቅም የመዋል አካሄድ አለ። ያንን ኮሌክት የተደረገ ገንዘብ ማለት ነው። በዛ ጊዜ ያ ያደረጉት ነገር ቢዝነሱ ወይ ሰክሰስፉል ሊሆን ይችላል ወይም ደግሞ ላይሳካም ይችልበት አካሄድ አለ። በማይሳካበት ጊዜ የእቁብተኛው ገንዘብ በዛ ጊዜ ላይሰጠው የሚችልበት አካሄድ ይኖራል ማለት ነው። ሶ ትራዲሽናል እቁብ ላይ ያሉትን ችግሮች ካየን በኋላ ይሄን ነገር እንዴት ነው ልናሻሽል የምንችለው? እንዴት አድርገን ነው ችግሮቹን መቅረፍ እንችላለን የሚለውን ነገር ተነጋገርንና ወደ ቴክኖሎጂ ዲቨሎፕመንት ወይም ደግሞ ቴክኖሎጂን ወደ መስራት ተሰማራን ማለት ነው። ልክ ቴክኖሎጂ ከተሰራ በኋላ ደግሞ የተለያዩ ባለሀብቶችን ደግሞ በመሰብሰብ ደግሞ እነሱ ሼርሆልደርስ በማድረግ እነሱን እነዚህ ስራ ላይ እንዲሰሩ እና እዚህ ለውጥ ላይ ትልቅ ስራ እንዲሰሩ እነሱን ማስገብተን አብረን መስራት ጀመርን ማለት ነው። ሶ ዲጂታል እቁብ እንደዚህ የተመሰረተው ማለት ነው።
አሁን የዲጂታል እቁብ ቴክኖሎጂ በእቁብ አሰራር ይዟቸው የመጡ አዳዲስ ገጽታዎች የአሰራሮች ምንድን ናቸው?
ዲጂታል እቁብ ይዞ የመጣው የመጀመሪያው አንደኛ የማይተዋወቁ ሰዎች ግን ተመሳሳይ ፍላጎት ያላቸው እቁብተኞች አብረው የሚጥሉበትን አካሄድ ፈጥሯል ማለት ነው። ለምሳሌ አንድ አዲስ አበባ ያለ ሰው በወር ሊሆን ይችላል 1000 ብር ወይ 2000 ብር ለመጣል ፍላጎት ቢኖረው፣ ሌትሴ ደግሞ አዳማም ሊሆን ይችላል ክፍለ ሀገር ላይ ያለ ሰው ደግሞ እንደዛ ዘሴም ፍላጎት ቢኖረው፣ ግን ሁለቱም ተገናኝተው ባይተዋወቁም ደግሞ ጂኦግራፊካል ሎኬሽናቸውም የተለያየ ቢሆንም ግን አብረው በዲጂታል እቁብ አፕሊኬሽን ተገናኝተው እቁብ የሚጥሉበትን አሰራር ፈጥረናል ማለት ነው። ሁለተኛው ደግሞ ከባህላዊ መንገድ በካሽ ነበር እንቅስቃሴ ያለው ሁሉንም፣ አሁን ደግሞ በዲጂታል እቁብ ምን አድርገናል ሙሉን እንቅስቃሴ እንዳለ ወደ ባንክ ስርዓት አስገብተናል ማለት ነው። ወደ ባንክ ስርዓትም ደግሞ ስናስገባው ቀጥታ ፔመንታቸውን ሄደው ባንክ ላይ እንዲከፍሉ ሳይሆን በቀላሉ አፕሊኬሽናቸውን ተጠቅሞ ሲቢ ሞባይል ባንኪንግ፣ ሲቢ ብር ወይም ቴሌ ብር በመጠቀም በቀላሉ ፔመንቶች እንዲከፍሉ መስመር ዘርግተናል ማለት ነው። ሶስተኛው ደግሞ ባህላዊ እቁብ ላይ እጣ ወጣት ስነስርዓቱ ለምሳሌ በሳምንት አንዴ በግሮሰሪ ወይም ሬስቶራንት ላይ ተገናኝተው የተለያዩ ጣውጣጥ አካሄዶች የሚሄዱበት አሰራር አለ። እሱን አሰራር ደግሞ በአፕሊኬሽናቸው ደግሞ ቁጭ ብሎ ስልኮቻቸውን በመጠቀም በቀጥታ ጣውጣጥ ስነስርዓቱን ደግሞ የሚከታተሉበትን አካሄድ ፈጥረናል ማለት ነው። የተለያዩ ደግሞ የቁብ አይነቶች ሰርቪሶችን ከተናል ማለት ነው። ለምሳሌ ፖፑላር ቁብ ምንለውን ለምሳሌ ቀድም የነገርኩ ተመሳሳይ ፍላጎት ያላቸውን ቁብተኞች የሚያገናኝ ፖፑላር ቁብ ምንለዋለ። ፖፑላር ቁብ ውስጥ የተለያዩ አይነቶች ቁብ አይነቶች አሉ። ለምሳሌ ሰራተኞች የሚጥሉት የቁብ አይነት አለ። ሁለተኛ በትራንስፖርት ዘርፍ ላይ ተሰማሩ ሹፌሮች የሚጥሉት የቁብ አይነት አለ። ሶስተኛ ደግሞ በንግድ ዘርፍ ላይ ወይም ደግሞ ነጋዴ የሆኑ ደግሞ ቁብ የሚጥሉበት አካሄድ አለ ማለት ነው። በዚህ ፖፑላር ቁብ ላይ ተመሳሳይ ፍላጎት ያላቸው ለምሳሌ አንድ ሰራተኛ ከአንድ ሰራተኛ ጋር አንድ አይነት አማውንት የሚጥል ከሆነ አብረው በዲጂታል ቁብ አፕሊኬሽን ላይ ተገናኝተው የሚጥሉበትን አካሄድ ፈጥረናል ማለት ነው። ሌላ ሁለተኛው ደግሞ የድርጅት ቁብ ወይም ደግሞ ኮርፖሬት ቁብ ብለን ደግሞ የፈጠርነው አለ። ይሄ ደግሞ ኮርፖሬት ውስጥ ለምሳሌ ሰራተኞች አንድ ድርጅት ውስጥ ያሉ ሰራተኞች ለብቻቸው መጣል ቢፈልጉ እንደ ድርጅት ደግሞ ድርጅቱ ሙሉ ለሙሉ ለሰራተኞች ዋስትና ይወስድላቸውና ላይክ ለምሳሌ አሁን ይሄንን ሰራተኛ ከወጣ ወይም ደግሞ በሚለቅ ጊዜ እናሳውቃለን በሚል አንድ አግሪመንት ከዲጂታል ቁብ ጋር በሚፈራረመው አንድ አግሪመንት ሰራተኞቹ በቀላሉ ዲጂታል ቁብ ኦፊስ ድረስ መምጣት ሳይጠበቅባቸው በቀላሉ ቁብ የሚጠሉበትን ማሰራር ፈጥረናል ማለት ነው። የድርጅት ሰራተኞች ለብቻቸው ማለት ነው። ሶስተኛ ደግሞ የማህበር ቁብ ብለን ደግሞ የፈጠርነው አለ። ስቲል ቅድም መጀመሪያ ላይ ተመሳሳይ ፍላጎት ያላቸውን ነበር ያለው። ግን ተመሳሳይ ፍላጎት ያላቸውና ደግሞ የሚተዋወቁ ሰዎች አብረው የሚመጡ እንዴት ነው ዲጂታል ቁብ ላይ ደግሞ የሚስተናገዱት የሚለውን ነገር ደግሞ አስበን የማህበር ቁብ የሚል ፈጥረናል ማለት ነው።
የቁብ ቴክኖሎጂ በዚህ በባህላዊው የቁብ አሰራር ውስጥ የነበሩትን ችግሮች ምን ያህል ይቀርፋቸዋል? ምን ያህል ተጽዕኖ ይፈጥራል ብላችሁ ታስባላችሁ?
አንዳንድ ያየናቸው ችግሮች ምንድን ነው? ገንዘብ ሰብሳቢዎች ገንዘቡን ኮሌክት ካደረጉ በኋላ ላይገኝ ሊጠፉ ይችላሉ ወይ ገንዘብ የጠፋባቸው ወይም ደግሞ ዲጂታል ቁብን ተጠቀሙ ብለን ስንጠይቃቸው እኛማ ከዚህ በፊት ተበልተናል እንዴት ነው የምንጀምረው? እናንተስ ምንድን ነው ማስተማመኛችሁ የሚል ነገር አለ። ሷድንደብ ዘዴ ሙሉ ዋስትና ያለው ነገር በግለሰብ የሚሰበሰብን ነገር ወደ ድርጅት ሌቭል ተደርጎ ድርጅት ሌቭል ሲሆን ደግሞ ድርጅቱ ቴክኖሎጂውን ይዞ ግን ሙሉ ለሙሉ ገንዘብ እንቅስቃሴው እንዳለ በባንክ ስርዓት ውስጥ አስገብተናል። ሶ ይሄም ትልቅ ችግር የሚፈታ ነገር ነው። ሶ ሁሉም ቁብተኛ ዲጂታል ቁብ ላይ ሲገባ ልክ እጣ ሲወጣለት ወይም ደግሞ መጨረሻም መጀመሪያም ሊወጣለት ይችላል። በዛ በሚወጣበት ሰዓት ላይ ዲጂታል ቁብ ሙሉ ለሙሉ ይወጣለትን ገንዘብ በስተክል ይሰጠዋል ማለት ነው። ሶ ገንዘብ ዲሌይ የለም፣ በስተክል ነው የሚሰጠው። ፔመንቱን በቀላሉ ነው የሚፈጽመው። እጣውን አፕሊኬሽን ላይ ነው የሚከታተለው። ሶ እዚህ መምጣት የሚጠበቅበት ልክ እጣ ሲወጣለትና ልክ መጨረሻ ላይ ቅድመ ሁኔታዎች ማሟላት ሲኖርበት ብቻ እዚህ መምጣት ይኖርበታል ማለት ነው።
በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።
ቴንክ ዩ። በጣም ነው የማመሰግነው።
ከአሜሪካ ድምፅ የቅዳሜ ምሽት ስርጭታችን ይቀጥላል። በሳምንቱ ውስጥ ወጣትና አንጋፋ የሙዚቃ ሰዎች አዳዲስ ስራዎቻቸውን ለአድማጭ አቅርበዋል። ከነዚህ መካከል አንዷ ደግሞ 25 የሙዚቃ መድብሎችን ለአድማጮች ያቀረበችው አስቴር አወቀ ናት። አስቴር አወቀ 26ኛ የሙዚቃ መድብሏን በዚህ ሳምንት ለአድማጮች አቅርባለች። መጠሪያው ሶባ ይሰኛል። ራሱን ሶባ የተሰኘውን ዘፈን እንድንሰማ ወድናል። አስቴር ትቀጥላለች። ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት መሰናዷችንን ነው በማዳመጥ ላይ የምትገኙት። በመቀጠል ወደ ትግራይ ክልል እናቀናለን። ከኤርትራ ሰራዊት መንደሮች በቅርብ ርቀት ላይ የሚገኙ የትግራይ ክልል ነዋሪዎች አሁንም በስጋት ውስጥ እንደሆኑ እየተናገሩ ይገኛሉ። ይህን በተመለከተ ሙልጌታ ጽባ ቀጣዩን ዘገባ አስተናግዷል።
ወይዘሮ መብሬት ኃይለስላሴ በትግራይ ምስራቃዊ ዞን ጋንታ አፈሹም ወረዳ ቀርሰበር በሚባል መንደር ነዋሪ ናቸው። በአሁኑ ጊዜ የኤርትራ ሰራዊት ያለው ከመኖሪያ ቤታቸው በቅርብ 100 ሜትሮች የሚገኝ በመሆኑ በከፍተኛ ስጋት ነው እየኖርን ያለነው ብለው ከቤታቸው አቅራቢያ የኤርትራ ሰራዊት አለበት የሚባለው ተራራ እያመላከቱ ገልጸዋል።
ጨናን ሐድርሌክ መጥናና ለአትክ መጥናና ስለብልኩ ተደርጓት ሄላ መጥያ ወልዑ ወልዑ ይፈጥ
ተጨንቀን ነው የምናድረው ለሊት መጥቶብን ቀንም ላይ መጥቶብን ይላል። የሆነ ድምጽ እንሰማ እንደነግጣለን። ልጆች የሚበሉት አያውቁም። እንኳን ሰው እንስሶቻችንም የቶክስ ድምጽ ከሰሙ እየደነገጡ ናቸው ነው ያሉት። ባለፈው ክረምት በሁለት ቦታዎች ግማሽ ሄክታር የሚሆን መሬታቸው በስንዴ ዘር ተሸፍኖ እንደነበር ገልጸው ያንዱ ቦታ ታጭዶ እንደነበርና በከባድ ጦር መሳሪያ ድብደባ መቃጠሉ ተናግረዋል። እንዲሁም ሌላኛው ሳይታጨድ የኤርትራ ኃይሎች ተቆጣጥረውታል ብለዋል።
አው ተስጋት ነኝ ነው በቀና ግድና አስተምርሽ ነብነስ በቃ እንኳን ያን ኮደስ
ስጋት አለን። ወደ ማሳችን እንኳን ልንሄድ ወደዛ ፊታችን አዙረን አናይም። ማሳችን እዛ የኤርትራ ሰራዊት ይዘውት ባለበት ቦታ ነው ያለው። ግማሹ ደግሞ በታችኛው በኩል ነበር። የታችኛው ታጭደው ነበር በከባድ መሳሪያ ግን ተቃጥሏል። ያስር አርሶ አደር እህል ተቃጥሏል። ይሄ የተቃጠለው ጥቅምት 24 ቀን ነው። ወጊያው በአካባቢው እስከ ጥቅምት 24 ቀጥሎ ነበር። ማታ ነው የቆመው ነው ያሉት። በአከባቢው በጦር መሳሪያ የወደሙ ቤቶችና የተቃጠሉ ማሳዎች በብዛት ተመልክቻለሁ። ሌላው በወረዳው በአቲ ማይመሳኑ በተባለ ቀበሌ ነዋሪ አርሶ አደር ብርሃነ ገብረህይወት የተባሉ በበኩላቸው
ኢልዎ ድንሽ ኩመደረ ጉዕ በርበረ ያለመለን
ካሁን በፊት በቆሎ ድንች ቃሪያ ቲማቲም እና ሌሎች በመስኖ እና ለማ ነበር። ጠላት በመጀመሪያም ገብቶ ነበር ተቆጣጥሮትም ነበር። ግማሹ ሸሽቶ ግማሹ ደግሞ እዚህ ቆይቶ ነበር። ከወጣ በኋላ በከባድ መሳሪያ በአካባቢው ብዙ ቦታዎች ቆፍሮታል ነው ያሉት። በአሁን ጊዜ በማሳቸው አቅራቢያ በሳቸው አጠራር ጠላት ያሉት የኤርትራ ሰራዊት በመኖሩ የኤሌክትሪክ ኃይልም በአካባቢ በመቋረጡ መስኖ ማልማት እንዳልቻሉ ገልጸዋል።
አይደ ህዝብ እኮ ቁልሉና ኒና ማስ ማዝ በቃ ሶይል ገሊው በረሃኒዮ
አሁን እኮ ቀውስ ላይ ነው ያለነው። አንዳንዱ የሸሸ ያለ አገሩን ትቶ ይሄደም። ግማሾቻችን ደግሞ እዚህ አለን። የትግራይ ሰራዊት እዚህ መሃላችን አለ። ነገር ግን እሱ አልፎ ወደኛ ይገባል ወይ ብሎ በመስጋት ወደ ቤቱ ያልተመለሳለ ነው ያሉት። ወደ አካባቢያቸው የርዳታ ህል መግባት መጀመሩ የገለጹት አርሶ አደሩ ይህ ተጠናክሮ ሊቀጥል ይገባል፣ በተለይ የኤርትራ ኃይል ከአካባቢያችን ይውጣልን ብለዋል። በክልሉ ፍልተው ለዓለ ወረዳ ገንፈል በተባለ ቀበሌ በመስኖ ልማት ያገኙት አርሶ አደር ገብረ መስቀል ተስፋይ ካሁን በፊት በተለያዩ ተቋማት ተቀጥሮ ይሰራ እንደነበር ገልጾ ጦርነቱ ከተቀሰቀሰ ወዲህ ግን ስራው በመቋረጡ በግብርና ስራ ተሰማርቶ እንዳለ ገልጿል።
ጸረተ ባይ ማግኔታችንም መዳበሪያም የለም በጭከነጭራሹ ከተገኘም በጣም ውድ ነው። ከእህል በላይ ነው ውድነቱና በጣም ከባድ ነው። ስለዚህ አማራጭ ስለሌለኝ ግን ለመዳበሪያው ባህላዊ የሆነ መዳበሪያ እየተጠቀምን ነው እንሰራ። ጸረተ ባይና ለችሎች ነገሮች ግዜ ያለፈባቸው እንዳማራጭ እየተጠቀም እየሰራን ያለ።
የሰላም ስምምነቱ ተግባራዊ በማድረግ ለግብርና ስራ ይሁን ለሌሎች ስራዎች የሚያገለግሉ ግብአቶች ወደ ክልሉ እንዲገቡ ጠይቋል።
ሁሉም ነገር የትግራይ ህዝብ በዚህ ሰዓት በረሃብ ከነብሩ በረሃብ የሞተ ከነመሬቱ መዳበሪያ በሌለበት ሌሎች ምርጥ ዘሮችን በሌለበት ተከማትሮ ተቀምጠና ያለውና በጣም ነው ታዝነው። የሚሞት ሰው አለ፣ መድኃኒት የለም፣ ሌሎች ነገሮች። ስለዚህ ይሄን ሁሉ ነገር ሰላም ከተፈረመ በኋላ ቶሎ ብሎ ይመጣልና የትግራይ ህዝብ እፎይታ ያገኛል፣ ሰላም ያገኛል የሚል ተስፋ ነበር። አሁን ሳይው ግን ገና በጣም ብዙ ጊዜ እንደምፈጅ እየታየኝ ነው በራሴ አስተሳሰብ።
ሌላ በመስኖ ልማት ያገኙዋቸው የወረዳዋ ነዋሪ አርሶ አደር ካሳይ ገብረስላሴም
ይብርቱን ይወደው በርበሬም ያኛ ይሁን ሲያምር በርበሬም ያዚያ
ሽንኩርት ይኸው ተክለናል፣ በርበሬም እዚህ አለ። በርበሬው ጠፍቷል እንጂ ነበር ተምች ስለመጣው መድኃኒትም ስላላገኘን ነው። የጋንታ አፈሹም ወረዳ ነዋሪ ሆኑት ወይዘሮ መብርሂት የሰላም ስምምነት ከተካሄደ ወዲህ ላለፈው አንድ ወር ከሁለት ሳምንት የጥይት ድምጽ እንዳንሰማ አድርጎናል ብለው ሆነም አሁንም በከፍተኛ ችግርና ስጋት ውስጥ ነው እየኖርን ያለነው ብለዋል።
ጭንቅ ነው ብናቀገናዘልና አላትረታው እና ካለን ولا تسلم زرقنا ليل كم وطن حدنا سلام قد خون الانسان قررنا نيرنا
باج انك نو يالنو سلام بيهون يايين لتنقر يلم ارداسان بيهون انيا قلمتا كاقراتشن بيوت اللون سلام ايهون لنال بلن تسفا لنارق انشل نبر سلال وطالن قن من دنو تسفاو سلام انم من يالن لهو اللاتشم سلام انفلق علن متارق انفلق علن يالفو يبهك البلو عملاك فتن دي ستن لدو تشاتن من دن ناين فلق علن النسو دا اقراتشو هيدو تفناك لو يالو بيت سبو تشاتنم ودو بيتاتشو اندي ملسو انشالن اسرا مستاسرا سدس سووشن انكو عند بيت وست ايانور نيالنو نو يالوت لامير كادمز ملغي تاتبهم عدقرات
ባልደረባይ ሙልጌታ አጽባህን በጅጉ አመሰግናለሁ በማዳመጥ ላይ ያላችሁት የአሜሪካ ድምጽ ነው ሰሞነኛ የቴክኖሎጂ ዘርፍ መነጋገሪያ ከሆኑት ጉዳዮች መካከል አንዱ ቻት ጂፒቲ የተሰኘው አገልግሎት ነው ሰዎች ለሚያቀርቧቸው ጥያቄዎች አፋጣኝ ምላሽ የሚሰጠው አገልግሎት ከዚህ ቀደም ሰዎች በራሳቸው ጥረት ለማዘጋጀት ጊዜ የሚፈጁባቸውን ስራዎች በፍጥነት በመከወን ሳይቀር አድናቆትን ያገኘ ነው ይሁንና ተማሪዎች ይህንን አገልግሎት ባልተገባ ሁኔታ በመጠቀም በገዛ ላባቸው ሊያዳብሯቸው የሚገቡ ክህሎቶችን ዳያጡ ስጋት መፈጠሩን አልቀረም። በጉዳዩ ላይ ሙያዊ ሐሳባቸውን እንዲሰጡን የመረጃ ቴክኖሎጂን ጨምሮ በተያያዥ ጉዳዮች ላይ ያመታት ልምድ ያላቸውን አቶ አዱኛ በቀለን ጋብዘናል። አዱኛ አስቀድሜ መጠየቅ የምፈልገው ጉዳይ በአሁኑ ጊዜ በቴክኖሎጂ ዘርፍ ውስጥ መነጋገሪያ የሆነው ቻት ጂፒቲ የሚባለውን ጉዳይ ለመጀመሪያ ጊዜ የሚያዳምጡ አድማጮች ሊኖሩ ይችላሉ። ከምንነቱን ጀምር ምንድነው ቻት ጂፒቲ?
ቻት ጂፒቲ ማለት ኖርማሊ ቻት ጂፒቲ የምትለው አስሙ አራሱ ሪፕሬዘንት የምታደርገው የቻት ቦት ነገር ነው። ከጀርባ ያለ የሰለጠነ የተማረ ኮምፒውተር ጋር የሰው ቋንቋ መረዳት የሚችል ማሽን ጋር ኮሙኒኬት እንድናደርግ ቀረበችልን ቻት ቦት ነች። እኛ ሌላ ሰው ጋር እንደምናወራው ኖርማሊ በሚንጠቀምበት ቋንቋ ጥያቄ ብንጠይቀው ብናናግረው ተረድቶ መልስ እንዲሰጥልን ተደርጎ ተዘጋጅቶ የቀረበ አፕሊኬሽን ነው። ባጭሩ ቻትባት ግን የተማረ ኮምፒውተር።
እንደነዚህ ያሉ አገልግሎቶች ከዚህ በፊትም ነበሩ። ብንጠይቃቸው ጥያቄዎች አፋጣኝ ምላሽ የሚሰጡን አገልግሎቶች ነበሩ። ልክ ሰው እንደሚያናግረን ሁሉ ይሄኛው ለየት ያደረገው ምንድነው? ለዓለም መነጋገሪያ እንዲሆን ያበቃው ከምን የመነጨ ነው?
ልክ ነህ። ከዚህ በፊትም ያሉ እንደዚህ ቻት የምናደርግባቸው ሰርቪሶች አሉ። አንዳንድ ዌብሳይቶች ላይ ብትገባ ተደጋጋሚ ታያቸዋለህ። ግን ዋንኛው ልዩነቱ ምንድነው? ሌላ ጊዜ አውቶሜትድ የሆነ ቻት ቦቶችን ከፍተህ ስታዋራቸው አንተ የሆነ ጥያቄ በኖርማል ሬጉላር እንግሊዘኛ ብትጠይቅ እዛ ቻት ቦት ላይ ያ ቻት ቦት አንተ የጠየቀውን ጥያቄ ተረድቶ ለመመለስ ያለው አቅም ከዚህኛው ቻት ቦት ጋር ሲወዳደር የሆነ ቀንና ሌሊት ነው። ይሄኛው አንደኛ በጣም ትልቅ የሆነ ዴታ ኢንተርኔት ላይ ያሉ እስከ 2021 ዓመተ ምህረት ድረስ ያለን ኢንፎርሜሽን ጠቅላላ ሰብስቦ የሰው ልጆች እንዴት ነው የሚያወሩት እንግሊዝኛ ሲጠቀሙ ይሄንን ቃል ተጠቀሙ በኋላ የሚቀጥለው ቃል የሚጠቀሙት ምንድነው የሚለውን መገመት እንዲያስችለው ራስን ትሬን አድርጎ የተሰራው ሞዴል እስከዛሬ ከምንጠቀማቸው ቻትባቶች በብዙ እጥፍ ስማርተር ነው። ይሄ አንደኛ ኖሌጅም አለው ኢንፎርሜሽኑ አለው። ሁለተኛ የላንጉዌጅ ሞዴሉ ይሄ ኮሙኒኬት የሚያደርግበት መንገድ ሰው ነው ሰው አይደለም የሚለውን መለየት ከመሚያቀስበት ደረጃ ቀልድ ተናገር ብትለው ቀልድ ይናገራል፣ ይሴጻፍ ብትለው ይሴጻፋል፣ ያው መልስ ስጠኝ ብትለው በስነ ስርዓት እንደዚህ ፖይንት ፖይንት አድርጎ ይመልስልሃል። ሌቭሉ ኦልሞስት ሰው ነው የሚመስለው ይሄኛው ሌቭል። ስለዛሬ እዚህ ደረጃ ላይ የደረሰች አጥፋት አልነበረም። በተወሰነ ደረጃ ወይ ሊንክ መስጠት ወይም yes or no ማለት ወይም በጣም በጣም ሎው ሌቭል የሆነ ቻት እንጂ እንደዚህ አድቫንስድ የሆነ አልነበረም እስከዛሬ።
ሌላው ጉዳይ ቻት ጂፒቲ በእውቀት ሽግግር በኩል ከፍተኛ አስተዋጽኦ እንደሚኖረው እየተነገረ ይገኛል። ባንጻሩ ደግሞ ተማሪዎችን ሊያሰንፍ ይችላል የሚል ስጋትም አለ። ተማሪዎች በሚፈልጉት ድረሰ ጉዳይ ላይ ጥናታዊ ጽሑፎችን እንዲጽፍላቸው ቢያዙት ያንን ከማድረጉ አንጻር ጋር በተገናኘ የኩረጃ ባህል ሊያስፋፍ ይችላል፣ በገዛ ዕውቀታቸው ብቁ እንዳይሆኑ ሊገረግራቸው ይችላል የሚል ስጋትም አለ። ከዚህ ጋር የተያያዘውን እይታ እንዴት ትገመግመዋል?
ከዚህ በፊት ኢቭን በኔ ጄነሬሽን ጊዜ ራሱ the same issue ነበረ። ለምሳሌ የጎግል ሰርች እና ያሁ ሰርች አልታቪስታ መጀመሪያ አካባቢ early 2000 አካባቢ ወደ ህዝብ በጣም እየወጡ ሲሄዱ ሴም አይነት ኢሹ እንዴ ተማሪዎች እኮ አሁን ጎግል ላይ ሄደው ሰርች አድርገው መልስ አግኝተው ትምህርት ቤት ይዘው ሊሄዱ ነውና ኩረጃን ሊያበረታታ ነው እኮ ይሄ ነገር የሚል ኢሹ ነበር ከዚህም በፊት ግን ትምህርት ቤቶችም ከዛ በኋላ አስተማሪዎችም እየተረዱት ሲሄዱ የሚጠይቁትን ጥያቄ ራሱ መልሱ ተቆርጆ የማይገኝ አይነት ነገር ለምሳሌ እንትናንትና በስንት ዓመተ ምህረት ተወለደ የሚል ጥያቄ እኔ አስታውሳለሁ ድሮ እንደ አሳይመንት ይሰጠን ነበር ምክንያቱም መልሱን ለማግኘት ላይብረሪ ሄደ ከዛም በበነው 1971 የሚለውን መልስ ይዘምት መጣ ልክ ግን ጎግል ወይም እንደዚህ ሰርች ኢንጂኖች ሲመጡ እሷን መልስ ማግኘት ቀላል ስለሆነ የቤት ስራዎቹም አሳይመንቶቹም ሰርች ተደርገው የማይገኙ ሆነው አፕዴትድ ሆኑና ከዛ በኋላ ሰርች ኢንጂን አሁን ላይ ኢሹም አይደለም ተማሪዎች እንዳይቆርጁ የሚለው በተወሰነ ደረጃ ነው ግን አስተማሪዎቹም ትምህርት ቤቱም አዳፕት ስላደረገ ሰርች ኢንጂኖች የማይመልሱት አይነት ከስተም ጥያቄ ነው የሚጠየቀው ለሴም ቲንግ ነው ለቻት ጂፒቲ ሰርች ኢንጂኖች ባይመልሱትም ለምሳሌ ኢሴ መጻፍ አሁን እንዳነሳው አይነት ነገር የሆነ ስለ ኤሌክትሪክ ካር ከሆነ ቶፒኩ ስለ ኤሌክትሪክ ካር ኢሴ ጻፍልኝ ቢለው መልሱን ይዞ ይመጣል Yes, አሁን ላይ it's very hard. ChatGPT ነው የጻፈው ወይም AI tool ነው የጻፈው ወይስ ተማሪው ነው የጻፈው የሚለውን አይደንቲፋይ ለማድረግ አስተማሪዎችም ትምህርት ቤቶችም ሲላመዱ እንደዚህ አይነት AI toolዎች የማይመልሱት ጥያቄ ይሆናል የሚጠየቀው። የሆነ solution መምጣቱ አይቀርም። ለጊዜው ግን yes, disrupt ያደርጋል የመማሩን ነገር ምንም check ማድረግ ያ toolዎች እግረ መንገዳቸውን እየወጡ ነው ከChatGPT የወጣ ኢሴ ነው ወይስ አይደለም የሚሉት ቱሎች እግረ መንገዳቸውን ሰሞኑን ራሱ እየተለቀቁ ነውና አስተማሪዎች እነሱን ተጠቅመው ቼክ ማድረግ እስከሚችሉ ድረስ it's going to be a problem then it's not going to be a major problem ምክንያቱም at the end of the day ስታስበው ተማሪዎችን የምትጠይቀው ያቃሉ አያቁ መስራት ይችላሉ አይችሉም ሳይሆን የሆነ problem solve ማድረግ የሚችሉበት ደረጃ ላይ ደርሰዋል ወይ ነው ነገር ይወርና ChatGPT-ንም ተጠቅመው Google-ንም ተጠቅመው መመለስ ከቻሉ then the next level of ጥያቄ ነው መጠየቅ ያለባቸው
በዘርፉ ውስጥ ለበርካታ አመታት እንደቆየ ሰው ይሄንን አገልግሎት አንተ ስትሞክረው ከዚህ በፊት ከነበሩት ሁሉ ያስገረመ ትኩረትን የሳቡት አንድ ሁለት ነጥቦችን ማንሳት ይቻል ይሆን?
ያ ማለት እኔ እንደ የሆነ ሰዓት ላይ የሚፈጠሩ ቴክኖሎጂዎች አሉ በስማም ይሄ ነገር ብዙ ነገር ነው የሚቀይረው የሚያስብልህ አይነት ቴክኖሎጂ ለመጨረሻ ጊዜ ማስታውሰው 2007 ላይ አይፎን ሲለቀቅ ኢንተርኔት ብራውዚንግን ስልክ መደወልን ቴክስቲንግን በደንብ ስሞለር በሆነ ዲቫይስ አቬለብል አድርጎ ለዓለም ሲያቀርብ ኦኬ ይሄ ነገርማ ብዙ ነገር ይቀይራል የሚለው የተሰማኝ ያኔ ነው ላስት ታይም ከዛ በፊት ሜቢ ኢንተርኔት ራሱ ሲመጣ ሊሆን ይችላል እንደዛ አይነት የሆነ ሂዩጅ ቼንጅ ሲመጣ የሚያሳይ ቴክኖሎጂ ይሄን ChatGPT-ም ከአይፎን ሪሊዝ የተለየ አይነት ኢምፓክት የሚያሰማ አይደለም ትልቅ ነው ኢምፓክቱ ስታስበው ለምሳሌ በፊት ነጎግል ሲመጡ ወይም ኢንተርኔት ሲመጣ ወይም ስልክ እጅ ላይ ሲገባ አቬለብል እንዲሆንልህ ያደረገው ነገር ኢንፎርሜሽን ነው ከየትም ኮርነር ሆነ በፊት ኢንፎርሜሽን ለማግኘት ላይብራሪ ገብተህ መጽሐፍ አንብበህ ወይ አስታውሰህ ልታገኝ የምትችለውን የነበረውን አሁን እጅ ላይ ኢንፎርሜሽን አቬለብል አደረገ so it was huge ይሄኛው ደግሞ ስኪልን ነው እጅህ ላይ አቬለብል ያደረገው እንደውም አንድ ስቴፕ አሄድ which is ለምሳሌ አንተ ዲዛይነር መሆን የምትፈልግ ሰው ከሆንክ ወይም የሆነ ፍላየር ኢቨንት ኖሮ ፍላየር መስራት ከፈለክ በፊት ፎቶሾፕ ተምረህ ከዛ ስኪልን ዴቨሎፕ አድርገህ ከለር ኮምቢኔሽን ተምረህ የምትሰራው ነው የነበረው አሁን ግን እንደዚህ አይነት ፍላየር ፈልጋለሁ ብለህ ታይፕ በማድረግ generate የሚደረግበትን skills ነው እነዚህ AI tools provide ያደረጉ ያሉት የኡነት የሰውን ሐሳብ የሚረዳበት ደረጃ ላይ 2023 ላይ ነው 2025 ላይ ነው 2027 ላይ ነው የሚደርሰው መድረሰው አይቀርም ግን የሆነ ሰዓት ላይ ግን skills በጉጉት ነበር የምንጠብቀው ሁሉም ሰው publicly available ስላልሆነ ይሄንን ግን ስናይ it's እኔ ከተጠበቅኩት በላይ advanced የሆነ system ነው ወደፊቱን የበለጠ አጓጊ ያደርገዋል እንታ አስተያየት አስገራሚ ነው ወይ ላልከኝ አስገራሚ ብቻ አይደለም እጅግ በጣም አስገራሚ ነው ያልተጠበቀ አይነት ፕሮግረስ ነው
እጅግ በጣም አመሰግናለሁ አዱኛ በቀለ ኢቫንጋዲ ቴክ የተሰኘ የቴክኖሎጂ ትምህርት ቤት መስራችና ሐላፊነህ ከሰሞኑኛ የቴክኖሎጂ አነጋጋሪ ጉዳዮች መካከል አንዱ ስለሆነው ቻት ጂፒቲ ምንነትና ተያያዥ ጉዳዮች ሐሳብን ስላጋራህን በአድማጮች ስም በእጅጉ አመሰግናለሁ። ኢትዮጵያ በማደጉ የተወሰደች የ12 ዓመት ሕፃን ከአሜሪካዊቷ እናቷ ጋር በመሆን በኢትዮጵያ ያሉ ሕፃናት የማንበብና መጻፍ ክህሎታቸውን እንዲያዳብሩ የሚያስችሉ መጻሕፍትን እየጻፉና በነጻም እያዳረሱ ይገኛሉ። ሰፊ ልብ ትልቅ ህልም ብለው ባቋቋሙት ድርጅት አማካኝነት እስካሁን በአማርኛ፣ ትግርኛ፣ ኦሮምኛና ሶማሊኛ የተጻፉ አዳዲስ ታሪክ ያላቸው ከ100,000 በላይ መጻሕፍትን በተለያዩ የሀገሪቱ ክፍሎች ያዳረሱ ሲሆን በኢትዮጵያ መሰረታዊ ትምህርት እንዲስፋፋ የማገዝ ዓላማ እንዳላቸው ይናገራሉ። የድርጅቱን መስራች ኤሊኖር አንጀሊተስንና ልጇን ሌላ አንጀሊተስን ያነጋገረቻቸው ስመኝሽ ቆይናት ቀጥሎ ይቀርባል።
በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆነችው አሜሪካዊቷ ኤሊኖር አንጀሊተስ በወጣትነታቸው ከኢንዶኔዥያና ከኔዘርላንድ በስደት ወደ አሜሪካ ከመጡ ወላጆቿን የተወለደችው። ባለቤቷም እንዲሁ ለከፍተኛ ትምህርት ወደ አሜሪካ የመጣ ግሪካዊ ሲሆን ቺካጎ ውስጥ ተዋውቀው ከተጋቡ በኋላ ካፈሯቸው ሁለት ወንዶች ልጆች በተጨማሪ የስድስት ወር ህፃን ሆና ከኢትዮጵያ በማደግ የወሰዷት የ12 ዓመት ልጅ አለቻቸው ሌላ አንጀሊተስ።
We met Layla for the first time as a 6-month-old in Addis Ababa. My husband and I went together.
Layla, ለመጀመሪያ ጊዜ ተዋወቅናት የስድስት ወር ህፃን እያለች አዲስ አበባ ላይ ነው። እኔና ባለቤቴ አብረን ነበርን እና በጣም ደስ የሚል ስሜት ነበረው። በተለይ ባለቤቴ ሁለት ልጆች ተወልደው ሲያቀፋቸውና እንኳን ደስ አለ ሲሉት የተሰማው ስሜት ነበር የተሰማው።
የስደተኝነትን ህይወት በየግላቸው የሚያቆት ኤልኖርና ባለቤቷ ሌላ ስለ ሀገሯ እንድታውቅ ወደ ኢትዮጵያ ወሰዷት ገና የ3 ዓመት ልጅ ያለች ነበር። ይህን የመጀመሪያ ጉዟን ባታስተውሰውም ሌላ ከእናቷ ጋር በተደጋጋሚ ወደ ኢትዮጵያ ያደረገቻቸውን ጉዞዎች በጽሑፍ ታሰፍር ነበር።
It was always really awesome to remember writing the memories of being able to put those memories onto the pages and sharing them with everyone around the world.
መጣን ነው ደስ የሚለኝ ኢትዮጵያ ሄጄ ያሳለፍኳቸውን ትዝታዎች በወረቀት ላይ ስጽፋቸውና ለሰው ሳካፍላቸው በጣም ደስ ይለኛል።
እነዚህ ጉዞዎች ናቸው ዛሬ በርካታ የኢትዮጵያ ህፃናትን ማንበብና መጻፍ የሚያበረታቱ ስነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ መጻሕፍት መነሻ የሆኑት። እናትና ልጅ ሰፊ ልብ ትልቅ ህልም በሚል ባቋቋሙት ድርጅት በተለያዩ የኢትዮጵያ ቋንቋዎች የተጻፉ የህፃናት መጻሕፍትን በነጻ እንደሚያሰራጩ ኤልኖር ትናገራለች።
It struck me that how is a child going to learn to love to read and see reading as a tool to their future if they don't get to practice with books that draw them in?
በጣም በነካው ነገር ልጆች መጻሕፍት ማግኘት ካልቻሉ እንዴት ለወደፊት ህይወታቸው ጠቃሚ የሆነውን የማንበብ ፍቅር ሊያዳብሩ ይችላሉ የሚለው ነው። ኢትዮጵያ ውስጥ የልጆች መጻሕፍት ብዙ የሉም። ይህ አሜሪካና አውሮፓ ውስጥ የማይታሰብ ነው። ጎንደር ውስጥ ላይብራሪ አሳድሰን መጻሕፍቶችን ስንፈልግ 1-5 መጻሕፍ ወደ አሳተመ የጀርመን ድርጅት ተቆሙኝ። ያ ነው ምን ያክል የመጻሕፍት ችግር እንዳለ ያመለከተኝ።
Our goal is by closing this gap, one big gap is the lack of early reader books.
ስለዚህ አላማችን ይህንን ክፍተት መሙላት ነው። አዳዲስ ታሪክ ያላቸው በኢትዮጵያ የተለያዩ ቋንቋዎች የተጻፉ 200 መጻሕፍቶችን ለማሳተም የሚጥር ሌላ ድርጅት እስካሁን አላውቅ። በሁለት ቋንቋዎች ስለሚጻፉ ልጆች የእንግሊዝኛ ችሎታቸውንም ያሻሽላሉ። ዋናው አላማችን ግን አንድ ላይብረሪ መሙላት የሚችል መጻሕፍቶችን ማዘጋጀት ነው።
ድርጅታቸውን ባቋቋሙ በአራት ዓመት ጊዜ ውስጥ ኤልኖርና ሌላ 105,000 መጻሕፍትን በኢትዮጵያ ለሚገኙ ህፃናት ያደረሱ ሲሆን ከነዚህ ውስጥ 107 በተለያዩ በጎ ፈቃደኞች የተጻፉ አዳዲስ ታሪኮች ናቸው። ሌላም ከእናቷ ጋር በመሆን 2 መጻሕፍቶችን የጻፈች ሲሆን በተወለደችበት ሀገር ያሉ ህፃናትን መርዳት በመቻሏ በጣም ደስተኛ ናት።
It makes me feel like super proud, a fact that like no one can take it away from me and that I've given back to my birthplace means so much.
ማንም የማይወስድብኝ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ለተወለድኩበት ሀገሬ የሆነ ነገር ማድረግ መቻሌ ለኔ በጣም ትልቅ ነገር ነው። አንድ ጊዜ የልጆች ትምህርት ቤት ሄጄ አንዲት ማንበብ የምትወድ ልጅ ተዋወቅ። በአማርኛም በእንግሊዘኛም መጽሐፎቹን ስታነብ ሳያት በጣም ትልቅ ኩራት ተሰማኝ።
ሌላ መጽሐፎቹን ከመጽሐፏ በላይ የሚያስደስታት ግን እሷና እናቷ ኢትዮጵያ ውስጥ ትምህርት ማግኘት ላልቻሉና መጽሐፍትን እንደ ልብ ለማያገኙ ልጆች መጽሐፍት እንዲያገኙ መርዳታቸው ነው።
I want for them to be able to experience the books that I experienced. I want them to be able to travel into new worlds and to be able to write new
ኢትዮጵያ ውስጥ ያሉ ህጻናት ያነበብኳቸውን መጽሐፎች ማንበብ እንዲችሉ ፈልጋለሁ። እንደኔ የመጓዝ እድል አግኝተው የተለያዩ ዓለሞችን እንዲያዩ ያዩትንም ነገር እንዲጽፉ መኛለሁ።
ሌላና እናቷ የሚያዘጋጇቸው መጽሐፎች በዋናነት ኢትዮጵያ ውስጥ ላሉ ህጻናት መማሪያ እንዲሆኑ የተዘጋጁ ቢሆንም ድርጅቱ ራሱን በገንዘብ እንዲያግዝና የመግዛት አቅም ያላቸው ሰዎችም ቢሆኑ መጽሐፎቹን ለልጆቻቸው እንዲገዙ በአማዞን ድረገጽ አማካኝነት ለገበያ ይቀርባሉ። መጽሐፎቹ ህጻናትን ማንበብና መጻፍ እንዲችሉ ከማገዝ በተጨማሪ ስነ ምግባርና ባህልን የሚቀርጹ ታሪኮች እንዲይዙ ሆነው በበርካታ በጎ ፈቃደኛ ባለሙያዎች የተጻፉ እንደሆነ ኤልኖር ትገልጻለች።
Well, we founded this organization with the belief that collaboration was a key element.
ይህ ድርጅት ያቋቋመው በትብብር መስራት እንደምንችል በማመን ነው። ኢትዮጵያ ውስጥ የሚሰራ ሌላ የርዳታ ድርጅት መሆን አልፈልግም። ስለዚህ አብረው የሚሰሩ ብዙ አሉ። እንደውም አብረውን የሚሰሩ ሰዎች በጨመሩ ቁጥር ነው ስኬታችንን የምንለካው። ሁሉም ሰው እንዲሳተፍ እንፈልጋለን።
For example, we did a collaboration with an organization called WEMA that got our books in Tembarsa and Amharic to, you know, rural Ethiopia for their schools and libraries.
ለምሳሌ WEMA የሚባል ድርጅት የኛን መጽሐፎች ወስዶ በጣም ገጠር በሆኑ የኢትዮጵያ ክፍሎች ውስጥ የሚገኙ ትምህርት ቤቶችና ላይብረሪዎች ያዳርስልናል። ያ በጣም ያስደስተናል። ስለዚህ ሌሎች በኢትዮጵያም ከኢትዮጵያም ውጭ የሚገኙ አርቲስቶች፣ ጸሐፊዎች የዚህ ፕሮጀክት አካል እንዲሆኑ እንፈልጋለን።
መጽሐፍትን ከማዳረስ በተጨማሪ ሌላና እናቷ ሌላ በተወለደችበት በባህር ዳርና በጎንደር ከተማ ላይብረሪ በመክፈት ለተማሪዎች አገልግሎት ይሰጣሉ። ከእናቷ ጋር በመተሰራው በጎ ስራ ደስተኛ የሆነችው ሌላ ስታድግ ጸሐፊ መሆን ትፈልጋለች።
ጸሐፊ መሆን ነው የምፈልገው።
ደስ የሚል ስራ ነው። በቃ ድንገት መጻፊያን ስጭ ስጽፍ የራሴን ዓለም ፈጥራለሁ። ያንን ማድረግ መቻሌ ልክ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል።
The fact that I could do that felt like a superpower.
ሌላና እናቷ ኤልኖር የሚወዱት አንድ የኢትዮጵያ አባባል አለ። ድር ቢያብር አንበሳ ያስር። ከተባበርን ኢትዮጵያ ውስጥ የተማሩ ህጻናትን ቁጥር ማሳደግ እንችላለን ብለው ያምናሉ። ከተለያዩ በጎ ፈቃደኞች ጋር በመተባበርም በዚህ አመት ብቻ ተጨማሪ 100 ሺህ መጽሐፍትን ለኢትዮጵያ ህጻናት ለማዳረስ እቅድ አላቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የተከበራችሁ አድማጮች ለምሽቱ ያስተናደናችሁ ዝግጅቶች ተጠናቀቁ። መሰናዶውን በማቀናበር አብራን የቆየችው ብርሃን ኃይሉ፣ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ታስተናግዳችሁ አመሸሁት ሀብታሙ ስዩም ነኝ። ለስንብት የምዕራባውያን የሙዚቃ ንግስቶች መካከል አንዷ የሆነችውን ሌዲ ጋጋን ሙዚቃ እጋብዛችኋለሁ። የሰላም ምሽት ይሁንላችሁ። ደህና እደሩ።
Raise your head, look into my wishful eyes. That fear that's inside you, well, let's give it time. I can see everything you're blind to now. Your prayers will be answered.